ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢትዮጵያ መንግስት አሸባሪ የሚለውን የታጠቀ ቡድን እንደሚጠቀምበት የገለጸውን መቀሌ የሚገኘውን የመከላከያ መሰልጠኛ ተቋም ዛሬ በአየር መምታቱን አስታወቀ። በሌላ በኩል ትላንት መቀሌ ከተማ ውስጥ እንደተፈጸመ የተገለጸ የአየር ድብደባ 15 ሰዎች መቁሰላቸውን በመቀሌ አይደር ሪፈራል ሆስፒታል ሕክምና በመከታተል ላይ የሚገኙ ታካሚዎች ከዚያ ለሚገኘው ዘጋቢያችን ተናግረዋል። በሌላ ዜና የኢትዮጵያ መከላከያ ሚኒስቴር የህዝብ ግንኙነት ክፍል ዛሬ ባወጣው መግለጫ አሸባሪው ህወሓት ሲል የጠራውና ራሱን የትግራይ መንግስት እያለ የሚጠራው አካል የትግራይን ህዝብ ከህፃን እስከ አዋቂ ለወረራ በማንቀሳቀስ በወሎ ምርስ አቅጣጫና ባህራ ጭፍራ በኩል አሰማርቷል ብለዋል። አዲሱ የአማራ ብሔራዊ ክልል መንግስት ፕሬዝዳንት ዶክተር ይልቃል ከፋለ ስራቸውን ከጀመሩ አንስቶ የመጀመሪያቸው የሆነውን በዛሬው ዕለት የሰጡትን መግለጫ ጨምሮ አዲስ አበባ ከመቀሌና ከባህር ዳር የተጠናቀሩ ዘገባዎችን ይዘናል። በእለቱ አብይ ርዕስም ይቀርባሉ። ሐሙስ ጥቅምት 11 2014 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮችና ተመልካቾቻችን። አስተናጋጃችሁ አሉላ ከበደ ነኝ። በራዲዮ ቴሌቪዥን ፕሮግራማችንን በሳተላይት ለምትከታተሉ ተመልካችና አድማጮቻችን በኢትዮ ሳት ላይ ታገኙናላችሁ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው አብርሃን ኃይሉ፣ ከቴክኒክ መሐንዲሱ ሚሻ ድብንስኪና በማህበራዊ መገናኛ ገጾቻችን አሰናጃው አባየው ገበያው፣ ከዕለቱ ዋና አዘጋጅ ጽዮን ግርማ እንዲሁም በእያሉበት ነው የዕለቱን ዝግጅት ካሰናዱ ዘጋቢዎቻችንና ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንገልጣለን። አሁን የሰዓቱን የዓለም ዜና።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጅት ታዬ ነኝ። የደቡብ ሱዳን መንግስት የመብት ተሟጋቾችንና ጋዜጠኞችን ቤተሰቦቻቸውንም ጭምር ያዋክባል በማለት በሀገሪቱ የተመደበው የተባበሩት መንግስታት ድርጅት የመብቶች ኮሚሽን ከሷል። በደቡብ ሱዳን የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽን ቢሮ በዚህ ሳምንት ባወጣው መግለጫ የሀገሪቱ መንግስት ጋዜጠኞችንና የመብት ተከራካሪዎችን እንቅስቃሴ ይገድባል፣ ስራቸውንና ገንዘባቸውን ኢላማ አድርጎም ያጠቃቸዋል ብሎታል። ወከባው ቀድሞውንም የተጓተቱትን በጸብ በሚፈላለጉ አንጃዎች መካከል ሰላም እንዲወርድ የሚደረጉ ጥረቶች ይበልጡን የሚያደነቃቅፍ እንደሆነ የድርጅቱ ሰብአዊ መብቶች ቢሮ አሳስቧል። ወደ ኮቪድ-19 ዜና ስንሸጋገር እስራኤል ውስጥ አንድ የ11 ዓመት ልጅ ላይ በፍጥነት ተላላፊ የሆነው የኮሮና ቫይረስ ዝርያ የዴልታ ልውጥ ዝርያ እንደተገኘ ተገለጠ። AY42 የሚል ስያሜ የወጣለት አዲሱ የዴልታው ልውጥ ዝርያ አይነት በዓለም ዙሪያ ተመራማሪዎች በቅርበት እየተከታተሉት መሆኑ ተገልጿል። የእስራኤል ጤና ባለስልጣናት ከሞልዶቫ ወደ ቴላቪቭ በቤንጉሪዮን አውሮፕላን ጣቢያ በኩል በገባው ልጅ ላይ አዲሱ የዴልታ ልውጥ ዝርያ ቫይረስ እንደተገኘ በዚሁ ሳምንት ውስጥ ነው ያስታወቁት። ዴልታ ፕለስ የሚባለው አዲሱ የዴልታ ቫይረስ ዝርያ እንግሊዝ፣ ሩሲያና ዩናይትድ ስቴትስ ውስጥም ተከስቷል ተብሏል። ሳይንቲስቶች ይህን ራሱን ቀይር አድርጎ ብቅ ያለ ዴልታ በዓለም ዙሪያ ባለፉት ጥቂት ወራት ለብዙ ሰዎች መጋለጥ ምክንያት ከሆነው ከቀደመው የዴልታው አይነት በይበልጥ የሚተላለፍ ይሆን እንደሆነ እንዲሁም በክትባት ያለመበገር ባህሪ ያሳይ እንደሆን ለጊዜው ከድምዳሜ አልደረሱም። የዓለም የጤና ድርጅትም ትኩረት የሚያስፈልገው ወይም አሳሳቢ ብሎ አልፈረጀውም። ይህ በዚህ እንዳለ ህንድ ለባለ ዝቅተኛ ገቢ ሀገሮች የኮቪድ ክትባት ለማዳረስ ለሚሰራው ለኮቫክስ ማቅረብ የነበረባትን ክትባት እንዳዘገየችው ሮይተርስ ዘግቧል። በሌላ የኮቪድ-19 ክትባት ዜና ደግሞ ዩናይትድ ስቴትስ ለ100 የዓለም ሀገሮች የላከችው ክትባት መጠን 200 ሚሊዮን መሙላቱ ተዘግቧል። ዋይት ሀውስ ይህ ፕሬዚደንት ባይደን ዩናይትድ ስቴትስ ለዓለም የኮቪድ ክትባት የሚያገኝበት ማከማቻ ትሆነዋለች ሲሉ የገቡትን ቃል ያሳካ ብሎታል። የዩናይትድ ስቴትስ ዓለም አቀፍ ልማት ተራድኦ USAID ዋና አስተዳዳሪ ሳማንታ ፓወር በበኩላቸው ዛሬ አሜሪካውያንን የሚያኮራ 200 ሚሊዮን ምክንያት አግኝተናል ብለዋል። ታይቶ በማያውቅ ቁጥርና ፍጥነት ይህንን በዓለም ዘመናዊ ታሪክ ከገጠሟት ወረርሽኞች ሁሉ የከፋውን ወረርሽኝ ለመዋጋት በተያዘው ጥረት USAID በግንባር በመሰለፉ ኩራት ይሰማናል ብለዋል ሳማንታ ፓወር። በሌላ የኮቪድ ክትባት ዜና The Guardian ጋዜጣ እንደዘገበው ለዓለም እጅግ ደሃ ሀገሮች ለመለገስ ቃል ከተገባው የኮቪድ ክትባት ውስጥ እስካሁን የደረሰው ከሰባት ክትባት አንድ ብቻ እንደሆነ አንድ ሪፖርት ተጠቁሟል። ኦክስፋምንና አምነስቲ ኢንተርናሽናልን ያካተተ የህዝብ የኮቪድ ክትባት ጥምረት እንዳለው ባለጸጎቹ ሀገሮች 1.8 ቢሊዮን ነጠላ ክትባቶችን ለመለገስ ቃል ገብተዋል። ነገር ግን እስካሁን የላኩት 261 ሚሊዮን ወይም 14 ከመቶን ብቻ ነው ብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በጤና ዜና እንቆያለን። የዩናይትድ ስቴትስ ሐኪሞች የአሳማ ኩላሊትን በጊዜያዊነት ከሰው የሰውነት አካል ጋር በማያያዝ እንዴት እንደሚሰራ በመከታተል ላይ መሆናቸው ተዘግቧል። ጥናታዊ ሙከራው መጠነኛም ቢሆን በሕክምናው ዓለም ከተካሄደ የምርምር ሥራ እንደተገኘ አንዳች እመርታ የታየና አንድ ቀን የእንስሳትን የውስጥ አካላት የሰው ልጆችን ሕይወት ለማዳን በሚደረግ ቀዶ ሕክምና ጥቅም ላይ ለማዋል ለበርካታ ሰርታት ሲታለም የቆየ ጥረት ውጤት ነው። ዘገባውን ኤደን ገረመው ታቀርበዋለች።
በኒውዮርክ ዩኒቨርሲቲ የላንጎን ሆስፒታል የቀዶ ሕክምና ባለሙያዎች ባለፈው ወር ከእንስሳ የተወሰደውን ኩላሊት የአንጎል ህዋሳቶቿ ከሞቱና በህይወት ማቆያ ማሽን ላይ እየተረዳች እንድትቆይ ከተደረገች አንዲት ሴት የሰውነት አካል ሁለት ትላልቅ የደም ስሮች ጋር በማያያዝ የሰውነት ስርዓቷ የሚሰራበትን ሁኔታ በመከታተል ላይ ይገኛሉ። የሙከራ ቀዶ ጥገናውን ስራ ያከናወነው ቡድን የመሩት የቀዶ ጥገናው ሐኪም ዶክተር ሮበርት ሞንጎመሪ እስካሁን ስለ ዩቲዩብ ሲያስረዱ በቀዶ ህክምና ከሰው የሰውነት አካል ጋር እንዲገናኝ የተደረገው የአሳማ ኩላሊት እንደተጠበቀው ስራውን እየሰራ መሆኑን ተናግረዋል።
ሁሉም የላብራቶሪ ምርመራዎችና ያደረግናቸው ነገሮች በሙሉ ያሳዩት አንድ ከእንስሳ የተወሰደ አካል በቀዶ ነቀላ ህክምና አማካኝነት ወደ ሰው ልጅ ሰውነት በሚተላለፍበት ወቅት ከሚታዩ ውጤቶች አንጻር የተጠበቀውን ነው ያገኘነው። ሁለት ነገሮችን እንይ። የመጀመሪያው ቀዶ ህክምናው በተከናወነ የመጀመሪያው ሰዓታትና ቀናት ውስጥ የሚታዩትን ሰውነት አልቀበል ሲል የሚያሳየውን አይነት ጠንካራ የሰውነት ተቃውሞ ምላሾች አላየንም። ሁለተኛው የተቀየረው ኩላሊት በጥሩ ሁኔታ እየሰራ ነው።
ዶክተር ሞንጎመሪና የጥናት ቡድናቸው የሰው ሰውነት ባዕድ ነገር ሲገባበት የሚያሳየውን መቆጣት በቀዶ ንቅለ ተከላ ወቅት የሚቀሰቀሰውን የካርቦሃይድሬት ንጥረ ነገር ከአሳማው አንድ ዘረመል በማስወገድ መከላከል ይቻላል የሚል ንድፈ ሐሳብ አላቸው። በኒውዮርክ ዩኒቨርሲቲ የሚካሄደው ሙከራ በመጪው 1-2 ዓመታት ጊዜ ውስጥ ከመጨረሻ ደረጃ ላይ የሚገኙ የኩላሊት መታወክ ለገጠማቸው ህሙማን ተስፋ ሰጪ የሆነ የህክምና መንገድ ይሆናል ሲሉ ራሳቸው የልብ ቀዶ ንቅለ ተከላ ህክምና የተደረገላቸው ዶክተር ሞንጎመሪ ተስፋቸውን ፈንጥቀዋል።
ደቡባዊ ሶሪያ ውስጥ የዩናይትድ ስቴትስ ኃይሎች የሚጠቀሙበት የጦር ካምፕ ላይ በድሮን ነው ተብሎ የተጠረጠረ ጥቃት መድረሱን የዩናይትድ ስቴትስ ባለስልጣናት ገልጸዋል። በጥቃቱ የተገደለም ሆነ የሞተ አሜሪካዊ እንደሌለ ነው ባለስልጣናቱ የተናገሩት። ጥቃቱ የደረሰው ሶሪያን ከኢራቅና ከዮርዳኖስ ጋር በሚያዋስነው ድንበር አጠገብ አልታንፍ የተባለ ካምፕ ላይ መሆኑን የተገለጸው። የዩናይትድ ስቴትስ የተወካዮች ምክር ቤት የቀድሞ ፕሬዝደንት ትራምፕ አማካሪዎች ከነበሩት አንዱ ስቲቭ ባነን ምክር ቤቱን በመናቅ ተጠያቂ እንዲሆኑ ዛሬ ሐሙስ ድምጽ ይሰጥባቸዋል ተብሎ እየተጠበቀ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮችና ተመልካቾቻችን ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ከአሜሪካ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው የምትከታተሉት። ሐሙስ ጥቅምት 11 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። እንዲሁም ዝግጅታችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን ኢትዮ ሳተላይት አገኙናላችሁ። በተጨማሪም የራዲዮ ቲቪ ስርጭታችንን በአማርኛ ድረገጻችን በዩቲዩብ እና በፌስቡክ በጥራት በቀጥታ መከታተል ይቻላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ የኢትዮጵያ መንግስት አሸባሪ የሚለው የታጠቀ ቡድን እንደሚጠቀምበት የገለጸውን መቀሌ የሚገኘውን የመከላከያ ማሰልጠኛ ተቋም ዛሬ በአየር መምታቱን አስታውቋል። በሌላ በኩል ትላንት መቀሌ ከተማ ውስጥ እንደተፈጸመ የተገለጸው የአየር ድብደባ 15 ሰዎች መቁሰላቸውን በመቀሌ አይደር ሪፈራል ሆስፒታል ሕክምና በመከታተል ላይ የሚገኙ ታካሚዎች ለአሜሪካ ድምጽ ተናግረዋል። በጥቃቱ በተቋማትና በግለሰቦች ንብረት ላይ ጉዳት መድረሱን መቀሌ የሚገኘው ዘጋቢያችን ሙልጌታ ጽፋ ያነጋገራቸው ነዋሪዎች ገልጠዋል። ሙልጌታ ከመቀሌ ወደ አጠናቀረው ዘገባ ነው የምናልፈው።
በትናንትናው ዕለት በመቀለ ከተማ መስፊን ኢንዱስትሪያል ኢንጂነሪንግ በተባለ አካባቢ ጧት 4 ሰዓት ከ20 አካባቢ የአውሮፕላን ጥቃት ተፈጽሟል። በዚህም በሰዎችና ንብረት ላይ ጉዳት ደርሷል። በመቀለ አይደር ሪፈራል ሆስፒታል የታከሙ ከሚገኙ ቢኒያም ካሳ በድብደባው ጉዳት እንደደረሰበት ተናግሯል።
አሁን ያው በጥሩ ሁኔታ ነው ያለሁት። ግራጄ ነው የተመታሁትና አሁን ቡስትም ብረት ተፈናጥሮ እንትን የመታኝ ብረት አለኝ። እሱ እስከሚወጣ እዚህ እየተከታተልኩ ነው። መስፍን ትራንስፖርቴሽንና አግሪካልቸር ማሽነሪስና የተለያዩ ሪአክሽናት ፕሮጀክት ነው የሚሰራ። ዲዛይን ኢንጂነር ነኝ። የባጃጅ 3D እየሰራው ነው። በኤሌክትሪካል የምትሰራ ባጃጅ እሱን ዲዛይን ንድፍ እንትን እየሰራው ነበር። ከዛ ድንገት በቃ የአየር ድምጽ ሰማን። ወዲያው ድምጹንና ፍንዳታው አንድ ላይ ነው የሆነ በሰከንድ። ከዛ ተፈጠረው እዚህ ጋር ተመታሁኝ። ወደጅ ወጣን ምናምን። ከዛ በመኪና ወደዚህ እንደምንመጣ ተደረገ። እዚህ እየተከታተልኩ ነው።
ፊሊሞን ዮሐንስ የተባለ በስራ ቦታ ላይ ያለን ነው ድብደባ የተፈጸመው ብሏል።
የሯስ ድብደባ እዛ ነው የተመታሁት። ቀኝ እግሬ ነው የተመታሁት። ከዛ መራመድ ስለማልችል ወዲህ የተሳብኩ ትንሽ ወጣተው ይሄድኩና ከዛ የኛ ስታፍ መጥተው ወደ አምቡላንስ ነው ያሳፈሩኝ። የኢትዮጵያ መንግስት ነው የሚሰራ ሰው በኤርፕሌን ሲደበድብ በጣም ነው ከባድ። ካሁን በኋላ ሰራተኛ ላይገባ ይችላል። እዛ የምትሰራበት ኩባንያ በአየር የምትደበደብ ከሆነ ለምን ብለህ ትሄዳለህ?
በትናንትናው ዕለት በድብደባው 15 ሰዎች ቆስለው ለሕክምና ወደ አይደር ሪፈራል ሆስፒታል እንደገቡ የሆስፒታሉ የድንገተኛ ክፍል ዳይሬክተር አቶ ግርማይ ለጋስ ተናግሯል። ከነዚህም ሁለቱ በጣም ከባድ ጉዳት የደረሰባቸው መሆኑ ገልጸዋል።
በነበረው አየር ድብደባ በማል ከተማ መስፍን አካባቢ ነበር የደረሰው። ወዲያው ወደኛ የመጡ 5 ታካሚዎች ነበሩ። በኋላ ግን ወደ ቤታቸው ተደናግጠው ሄደው የነበሩ እየተሰባሰቡ መጥተዋል። አሁን ቁጥራቸው 15 ታካሚዎች ደርሰዋል። ከነዚህ 15 አብዛኞቹ ከባድ አደጋ የገጠማቸው ሲሆን በተለይ ደግሞ ሁለቱንም ወዲያው ወደ ኦፕሬሽን ክፍል የገቡበት ሁኔታ አለ። ከነዚህ 15 ታካሚዎች አንደኛው ህጻን ነች፣ 5 አመቷ ነች። አንደኛዋ ደግሞ እርጉዝ ነች። ስለዚህ የሷ ሁኔታም የልጇ ሁኔታም ክትትል እየተደረገላት ይገኛል። ሚነሮን ለውጥ በቀጣይ ያሉ ቀናቶች ነው ሊታወቅ የሚችለው።
በቂ የህክምና ቁሳቁስና መድኃኒት ባለመኖሩ በሚገባ የተጎዱ ሰዎች ለማከም አስቸጋሪ እንዳደረገው ዳይሬክተሩ ተናግሯል። ድብደባው በተፈጸመበት ቦታ ተዘዋውሬ እንዳየሁት በመኖሪያ ቤቶችና ተቋማት ላይም ጉዳት ማድረሱን ተመልክቻለሁ። ሰላማዊ ዜጎች ትኩረት ያደረገ የአውሮፕላን ድብደባ ፍርአቱን ውድቀቱን ዲፋጠን ያደርገዋል እንጂ በመሬት ላይ ያለው ሽንፈቱ አይቀይረውም ሲሉ በትግራይ ክልል የክልሉ መንግስት ፕሬዝዳንት ተብለው የሚጠሩ የፌደራሉ መንግስት ደግሞ ያሸባሪ ቡድን መሪ ብሎ የሚከሳቸው ዶክተር ደብረጽዮን ገብረ ሚካኤል ገልጸዋል። ዶክተር ደብረጽዮን በጽሑፍ ባስተላለፉት መልእክት ፋሺስት መሪዎች በመውደቂያ ጊዜያቸው የቀቢጸ ተስፋ ተግባር በሰላማዊ ሰዎች ላይ ያጠቃሉ በማለት ኮንነዋል። የኢትዮጵያ መንግስት በበኩሉ በመቀለ የሚገኘው መስፍን ኢንዱስትሪያል ኢንጂነሪንግ አሸባሪ ብሎ የጠራውን ህወሓት የጦር መሳሪያ ማከማቻ መሳሪያና መጠገኛ በመሆኑ በአየር ኃይል እርምጃ ተወስዶበታል ብሏል። ተመሳሳይ የአውሮፕላን ድብደባ ባለፈው ሰኞ ተካሂዶ የነበረ ሲሆን በጥቃቱም በሰላማዊ ሰዎች ህይወትና የአካል እንዲሁም ንብረት ጉዳት አድርሷል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
አመሰግናለሁ ሙልጌታ። በሌላ በኩል የኢትዮጵያ መከላከያ ሚኒስቴር የህዝብ ግንኙነት ክፍል ዛሬ ባወጣው መግለጫ አሸባሪው ህወሓት ሲል የጠራውና ራሱን የትግራይ መንግስት እያለ የሚጠራው አካል የትግራይን ህዝብ ከህፃን እስከ አዋቂ ለወረራ በማንቀሳቀስ በወሎ ምርሳ አቅጣጫ በሃራ ጭፍራ በኩል አሰማርቷል ብሏል። መግለጫው አያይዞም የአማራና የአፋር ወጣቶች ከሰራዊቱ ጋር ተሰልፈው እንደ ክልል ኃይሎችና ሚሊሻ በግንባር እየተዋጉ መሆናቸውን ጠቅሞ የአየር ኃይሉም በግንባር መስመሮችና በጥልቀት የገባ የመሳሪያ ማከማቻ የጥገና ቦታዎችን፣ ማሰልጠኛዎችን፣ የማዝዣ ጣቢያዎችና ሎጂስቲክስ የሚያቀርቡና ሀብት የሚያሸሹ ተሽከርካሪዎችን እንዲሁም ከባድ መሳሪያዎቻቸውን አውድመዋል ብሏል። በሌላ በኩል የህወሓት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ላይ ባሰፈሩት መልእክት የአብይ አህመድ የአየር ኃይል ዛሬ ከሰዓት በኋላ መቀሌ የሚገኙ ቦታዎችን ኢላማ ያደረጉ 3 የማጥቃት ሙከራዎችን አድርገዋል። እስካሁን የአየር መከላከያ ኃይላችን ህዝቡን መጠበቅ ይችላል። በዚህ መሃል ግን የተዳከመው የአብይ ሰራዊት በየቦታው ከፍተኛ ሽንፈት እያስተናገደ ነው ብለዋል። ይህንኑ በተመለከተ ማምሻውን ከአሜሪካ ድምጽ የተጠየቁ የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ህወሓት ይጠቀምበታል የተባሉትን የመከላከያ ማሰልጠኛ ተቋማት በአየር መምታቱን ገልጠዋል።
እሱ የቀድሞ የሰሜን እዝ ይዞታ የነበረው እና እንደ ለሰሜን እዝ ወታደራዊ ማሰልጠኛና ማዘጋጃ ሆኖ ያገለግል የነበረ ተቋም ነው። በኋላ ሰሜን እዝን በማጥቃት አሸባሪ ቡድን እንደ ራሱ ማሰልጠኛ ወስዶ የራሱን ወታደሮች የሚያሰለጥንበት፣ የሚያዘጋጅበት፣ ልምምድ የሚያደርግበት የስልጠና ወታደራዊ ስልጠና ቦታ ነው።
ይህ በእንዲህ እንዳለ ህወሓት በአማራ ክልል በተለይ በደቡብ ወሎ ዞን ደሴንና ኮምቦልቻን ለመያዝ ብዙ ኃይል እያንቀሳቀሰ ነው ሲሉ ህዝቡ ወጥቶ እንዲመክት ያለው የአማራ ክልል መንግስት ጥሪ አቅርቧል። አዲሱ የአማራ ብሔራዊ ክልል መንግስት ርዕሰ መስተዳድር ዶክተር ይልቃል ከፋለ ስራቸውን ከጀመሩ አንስቶ የመጀመሪያቸው የሆነውን የዛሬውን መግለጫ ሲሰጡ ወራሪ ብለው የጠሩት የትግራይ ኃይል የአማራን ክልል በስፋት ለመውረር ቁጥሩ እጅግ ብዙ የሆነ ኃይል ወደ ደቡብ ወሎ እያጓጓዘ ነው ብለዋል። ባህር ዳር ላይ መግለጫውን የተከታተለችው አስቴር ምስጋናው አጠር ያለ ዘገባ አድርሳናለች።
ከ21 ቀን በፊት የአማራ ክልልን እንዲያስተዳድሩ የተመረጡት አዲሱ ፕሬዝዳንት ዶክተር ይልቃል ከፋለ የኢትዮጵያ መንግስት በአሸባሪነት የፈረጀውንና እርሳቸው ደግሞ የትግራይ ወራሪ ኃይል ብለው የጠሯቸው ታጣቂዎች በአማራ ክልል ላይ በፈጸሙት ወረራ በርካታ ሰዎችን መግደላቸውንና የቅርቡን ሳይካተት ወደ 500 ሺህ የሚደርሱ ሰዎችን ማፈናቀላቸውን ገልጸዋል። ሰሞኑን ደግሞ በደቡብ ወሎ ዞን በተለይ ደግሞ ደሴንና ኮምቦልቻን ከተማን ለመያዝ በተከፈተ ጦርነት መጠነ ሰፊ ጥቃት እየደረሰ መሆኑን ተናግረዋል። ዶክተር ይልቃል አሁን እየደረሰ ነው ያሉት ጥቃት በአማራና በአፋር ክልሎች ላይ የተሰነዘረ እንደሆነም ጠቁመዋል።
በአማራና በአፋር ክልል ጥቃቱ ቢፈጸምም ጥቃቱ የመላው ኢትዮጵያውያን ህዝብ ጥቃት ነው። ጥቃቱ አማራን ክልል በማውደም የሚመለስ ሳይሆን አጠቃላይ ኢትዮጵያን የማፍረስ እና ምስራቅ አፍሪካን የማተራመስ አጀንዳ ነው። በመሆኑም ትግሉ የአማራና የአፋር ብቻ ሳይሆን የመላ ኢትዮጵያውያን የሚያረጉት ትግል ነው።
ዶክተር ይልቃል አሁንም ሆነ ቀደም ብሎ እየተሰነዘረ ያለው ወረራና ጥቃት በአንድ ዘር ላይ ያነጣጠረ ነው በማለት ከዚህ ቀደም ደርሰዋል ያሏቸውን ጥቃቶች ያስታውሳሉ።
በማይካድራ፣ በጭና፣ በቆቦ እና በተለያዩ አካባቢዎች ታሪክ ይቅር የማይለው ዘርን መሰረት ያደረገ ጭፍጨፋ አድርጓል። በደረሰበት ሁሉ መንግስታችንና ህዝባችን በዘመናት የገነባውን ንብረት ያወድምና ይዘረፈ ይገኛል።
ዶክተር ይልቃል በዛሬው ዕለት የሰጡት አብዛኛው የመግለጫ ክፍል በክልሉ ላይ እየደረሰ ያለው ጥቃት ብዙ ሰዎችን ያስተለፈና መጠነ ሰፊ በመሆኑ በዚያ ልክ ምላሽ እንዲሰጥ የሚጠይቅ ሲሆን በተያያዘም ለተፈናቀሉ ሰዎች የሚሆን የርዳታ ጥሪም አቅርበዋል።
በደረሰባቸው ጥቃት ምክንያት በየቦታው ተፈናቅለው ተቦሳቅለው የሚገኙ ወገኖቻችን በመደገፍ በአገር ውስጥም በውጭም የምትኖሩ ወገኖቻችን የበኩላችሁን ተጨማሪ ድጋፍ እንድታደርጉ ጥሪን አስተላልፋለሁ።
በሌላ በኩል የህዋት ቃል አቀባይ መሆናቸውን የሚናገሩት አቶ ጌታቸው ረዳ በትዊተር ገጻቸው ላይ ባሰፈሩት ጽሑፍ ላይ ዛሬ ከሰዓት በኋላ መቀሌ ላይ 3 ቦታዎችን ኢላማ ያደረገ የጥቃት ሙከራ መደረጉን ገልጸው ሆኖም የመከላከያ ኃይላችን ሲሉ የጠሩት አካል ህዝቡን መጠበቅ መቻሉን ተናግረዋል። አያይዘው ድል እየቀናቸው መሆኑን ተናግረዋል። በሌላ በኩል የአማራ ክልል ፕሬዝዳንት ዶክተር ይልቃል ከፋለ አሁን ያለው ሁኔታ የተራዘመ ትግል የሚጠይቅ መሆኑን ገልጸው የህዝባችን እንባም ይታበሳል ብለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴርን ለዘገባው። አድማጮች ተከታዩ የመጽሔት ርዕስ ደግሞ ወደ አዲስ አበባ ይመለሰናል። የአውሮፓ ህብረት በኢትዮጵያ ላይ የወሰደው አቋም ነባራዊውን ሁኔታ ያላገናዘበ ነው ሲሉ የውጭ ጉዳይ ሚኒስትር ደመቀ መኮንን ለህብረቱ የወቅቱ ሊቀመንበር ማብራሪያ መስጠታቸውን የሚኒስትሩ ቃል አቀባይ አስታወቁ። ግብጽና ሱዳን የሚያደርጉትን የጋራ ወታደራዊ ልምምድ በኢትዮጵያ ላይ ጥቃት ለመሰንዘር እንዳይሆንም አስጠንቅቀዋል። መለስካቸውማ ተከታትሎታል።
የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት ጋዜጣዊ መግለጫ ስሎቬኒያ የአውሮፓ ህብረት የወቅቱ ሰብሳቢ ሀገር መሆኗን አስታውሰዋል። ከዚህም ጋር ተያይዞ የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር ደመቀ መኮንን ለስሎቬኒያ አቻቸው ስልክ ደውለው ህብረቱ በኢትዮጵያ ላይ እያራመደ የሚገኘው ፖሊሲ ለአንድ ህገ ወጥ ቡድን ያደላ እንደሆነ እንዳብራሩላቸው አምባሳደር ዲና ሙፍቲ ተናግረዋል።
ከ420 በላይ እርዳታ የጫኑ ካሚዮኖችን ለወታደራዊ እንቅስቃሴ እየተጠቀመ መሆኑ፣ 70 እርዳታ የጫኑ ካሚዮኖችን 7 የተመድ ሰራተኞች የተባሉት ከተመድ መርህና ደንብ ውጪ በመሄድ ነን ህገወጥ ቡድን ለመደገፍ መሳሪያ፣ የኮሙኒኬሽን ሳተላይት ወዘተ የመሳሰሉትን ወደዛ በመጫን እና በመሳሰሉት ህገወጥ ተግባራት ውስጥ እንደተያዙ። ስለዚህ በአጠቃላይ ከቅርብ ጊዜ ወዲህ የታየው የአውሮፓ ፓርላማ ውሳኔ ነባራዊ ሁኔታን ያላገናዘበ መሆኑን ነው ገለጹላቸው ለእኚህ ለስሎቬኒያ ፎረን ሚኒስትር።
ግብጽና ሱዳን የጋራ ወታደራዊ ልምምድ እያደረጉ እንደሆነና የኢትዮጵያ መንግስት ይህን ድርጊት እንዴት ይመለከተዋል ለሚለው የጋዜጠኛ ጥያቄ ቃል አቀባዩ ሲመልሱ በመሰረቱ ይህን ማድረግ የሁለቱ ሉዓላዊ መንግስታት መብት ነው ብለዋል።
ነገር ግን ቀይ መስመር አለ። ቀይ መስመሩ በኢትዮጵያ ላይ፣ በኢትዮጵያ ሉዓላዊነት ላይ፣ በኢትዮጵያ ደህንነት ላይ የተቃጣ ነው ወይ? ይሄ ከሆነ መልሱ ያለው እኛ ጋር ነው ያለው፣ እነሱ ጋር አይደለም ያለው። መልሱ አንድና አንድ ነው። ይሄን ባይሞክሩት ይሻላል ነው። ግን ወታደራዊ ስምምነት ለማድረግ አንድ ሀገር መረጋጋት የለበትም ወይ የሚል እንትንም አለች። ሱዳን አሁን ለራሱ አሁን ባለበት ነባራዊ ሁኔታ ወታደራዊ ልምምድ ማድረጉ ወደብ አቶ ግብጽ ወደብ በሚጠቀምበት ሰዓት፣ የሱዳን ፖርት ራሱ ስራ በፈታበት ሰዓት፣ ከተማው ቆልጢ በሆነበት ሰዓት፣ በዚህ ሰዓት ምን እንደሆነ እንዲሁ ፐርሰናል ለኪዩሪዮሲቲ ነው የማነሳው። ግን መብታቸው ነው በሚል ነው የምናልፈው። ኢትዮጵያን ነጻነት፣ ኢትዮጵያን ሉዓላዊነት እስካልነካ ድረስ ስካይ ዘ ሊሚት ብዙ ሊያሳስበን የሚገባው አይደለም።
ከተለያዩ ማዕዘናት ወይንም ሀያል ሀገሮች ለሚመጣው የኢኮኖሚ የእንቅስቃሴ እቀባና ማስፈራሪያ የኢትዮጵያ መንግስት ምላሽ ምንድን ነው?
እኛ የሚያሳስበን እንደ ኢትዮጵያዊ ዜጋም ኢትዮጵያ መንግስትም ልናስበው የሚገባው ስለ ህዝባችን ሶሊዳሪቲ ብቻ። መፍትሄዎቹ አሁን አውሮፓ ህብረት ውስጥም አይደለም፣ አፍሪካ ህብረት ውስጥም አይደለም፣ አረብ ሊግ ውስጥም አይደለም ያለው። የእኛ ሀገር ጉዳይ መፍትሄው እዚህ ነው። ለዚህ ነው ኢትዮጵያ መር መፍትሄ ነው የምንፈልገው የሚል አቋም ነው ለአፍሪካኖች የገለጸው። ከፈረንጆቹም ጋር አንድም ያልተስማማንበት ምክንያት ቅድም እነዚህ ከሚነሱት መፍትሄው ይሄ ውስጥ ጉዳያችን ነው ነው እና ኢትዮጵያ መር የሆነ ነገር ግን አፍሪካ የሚደግፈው አፍሪካ አይደግፍም። በህዳሴ ጉድብም እኛ ሶስታችን እንበቃለን፣ ነገር ግን አፍሪካ አይደግፈን፣ ከዛ ውጪ አትላንቲክ ማዷን እንወስደውም የሚል ነው። በሰሜኑ የሀገራችንም ጉዳይ ይሄ ውስጥ ጉዳያችን ነው ነው። በውስጥ ጉዳያችን አትግቡ። በእርዳታ እህል ሰበብ በጆኒያ ውስጥ ሳተላይት ኮሚኒኬሽን መሳሪያ የጫናቱ አታምጡ፣ ጥይት አታምጡ፣ ባዙቃ አታምጡ። ይሄ ነው እያደረጋችሁ ያላችሁ። እና እጅ በዚህ ደረጃ ለተመዝዙን አትችሉም ለተመዝዙንም አይገባም ይሄ ከሆነ ኢትዮጵያ ወዳጅነት አይደለም ለኢትዮጵያ ሰላም ያሰባቸው አይደለም ለኢትዮጵያ ነጻነት ያሰባቸው አይደለም ለኢትዮጵያ መረጋጋት እና እድገት ያሰባቸው አይደለም ኢትዮጵያን ለማፍረስ ነው ነው
አምባሳደር ዲና ሙፍቲ እነዚህ ወገኖች በኢትዮጵያ ላይ ማዕቀብ የሚጥሉት ወይንም ለመጣል የሚያስፈራሩት ባለማወቅ ወይንም በቀና ልቦና ተሳስተው አይደለም ሲሉም ክርክር ያቀርባሉ። ለጥቅምና የጥቅም ትስስሩን ለማቆየት ወይንም ዘላቂ ለማድረግ ነው ይላሉ።
እነዚያን የሚያስቸግሩ ሰዎች ከዚህ ቀደም ዲፕ ስቴት ውስጥ የነበሩ 27 ዓመት ይሄን ሀገር ሲመሩ በወታደር ውስጥ ሌላ ወታደር በሲቪል ሰርቪስ ውስጥ ሌላ ሲቪል ሰርቪስ የገነቡ ኃይሎች ናቸው ዝም ብሎ አይደሉም። በነጋዴ ውስጥ ሌላ ነጋዴ ይሄን ኃይል ነው ዛሬ ችግር ላይ ያለው። አርሚው ምን አይነት ኮምፖዚሽን ነበር የኛ አርሚ ከለውጥ በፊት? በጎን ሌላ መሳሪያ በሌላ ፐርፐስ ሌላ ጋር ከማጫ ኃይል ነው ያለው ቀላል ኃይል አይደለምና ይሄን ኃይል ለዚህ አደራጁት ነርቸር ያደረጉት ያዘጋጁት ዝም ብሎ አይደለም ፍሪላንስ የሚባል አይደለም ለፐርፐስ ነው እና ያንን ኃይል ጋር የመማገት ነገር ነው ያለው የዛን ጥቅም የማስጠበቅ ነገር ነው እንጂ ስለማያውቁም አይደለም። መልሱ ታዲያ ምንድነው? የኢትዮጵያ ህዝብ አንድነት ብቻ ነው የኢትዮጵያ ህዝብ ትብብር ብቻ ነው የኢትዮጵያ ህዝብ ጥንካሬ ነው አይ ፍጹም ይሄን አትችሉም ብሎ ነው ማለት እንደዛ ፕሪቬል አረጉ አገሮች አሉ ፕሪቬል ማድረግም ይችላል ኢትዮጵያ የተለየች ልትሆናት።
ከሳምንታት በፊት ከኢትዮጵያ በ72 ሰዓታት ውስጥ እንዲወጡ የታዘዙትን የተባበሩት መንግስታት ድርጅት ሰራተኞችን በተመለከተ ከድርጅቱ በቀረበው ጥያቄ መሰረት ወደ ኢትዮጵያ ይመለሳሉ ወይስ በመተካቸው ሌሎች ሰዎች እንዲመጡ ይደረጋል ለሚለው ጥያቄም ቃል አቀባዩ ምላሽ ሰጥተዋል።
እነዚህ ሰባቱ ሰዎች የዩኤን ሰዎች አይደሉም የዩኤን መሪ የተከተሉ አይደሉም የዩኤንን ህግ ያፈረሱ ነው ተብሎ ነው ተነገራቸው። ይሄ ወሬ ተነግሯቸዋል። አልተነገረንም ካሉ ወል ማለት ይችላል ሊክዱ ይችላል ግን ኦሬዲ በእነሱ ምትክ ሌላም ተቋማቱ አሉ። ተቋማቱን ህግና ደንብ ተከትሎ የሚሰሩ በአገር ውስጥ ጣልቃ የማይገቡ ኢትዮጵያ ውስጥ ሆስፒታል በመክፈስም በሽታ የሚያሰራጩ ኢትዮጵያ ውስጥ ንጹህ መጠጥ ውሃ በመክፈስም ለሀገር እየቆፈሩ የሚውሉትን አያስፈልጉም ፒሪድ። ይሄን ደግሞ ማንንም ኩሩ ሀገር ይላል። ትናንሽ ሀገሮች ትንሽ ትልቅ መሆንን አይጠይቅም። ሀብታም ደሃ መሆንን አይጠይቅም። ያደገ ያላደገ መሆንን አይጠይቅም። አገር መሆንን ነው የሚጠይቀው። እንደ ማንንም ኩሩ ሀገር ይሄን ነው የሚያደርገው። ይሄን ካላደረጋ ሀገር አይደለም ማለት ነው። ግን በርግጥ ዓለም ፌር አይደለች። ኮንስኮንስ አለው ቢተር ነው ኦፍ ኮርስ ኮንስኮንስ የሌለው ነገር የለም። ስለዚህ ይሄንን በዚህ ደረጃ ነው እየወሰን የምንሄደው።
ባለፈው ሳምንት በመካከለኛው ምስራቅ ሀገሮች በስደት ሲኖሩና በከፍተኛ ስቃይ የቆዩ ከ600 በላይ ኢትዮጵያውያን ወደ ሀገራቸው መለሳቸውንም አምባሳደር ዲና ሙፍቲ ተናግረዋል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ ከኢትዮጵያ ወቅታዊ ጉዳዮችን ከሚመለከቱ ርዕሶች ወደ ሌላ ርዕስ ነው የምናልፈው። አቶ እስክንድር ነጋ ማረሚያ ቤት ውስጥ ድብደባ እንደተፈጸመባቸው ፓርቲያቸው አስታወቀ። አቶ እስክንድር ተፈጽሞባቸዋል በተባለው ድብደባ ምክንያት ዛሬ በነበራቸው ቀጠሮ ችሎት እንዳልተገኙም የፓርቲው ህዝብ ግንኙነት ኃላፊ ዶክተር በቃሉ አጥናፉ ለአሜሪካ ድምጽ ገልጠዋል። ድብደባው የተፈጸመባቸው ከዚህ ቀደም ያሰጓቸው ስለነበሩ ወደ ሌላ ማረሚያ ቤት ከተወሰዱ በኋላ በድጋሚ ወደ ቂሊንጦ በተመለሱ ግለሰቦች መሆኑን የገለጹት ደግሞ ጠበቃቸው ሄኖክ አክሊሉ ናቸው። የኢትዮጵያ መንግስት የኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ስለጉዳዩ ለአሜሪካ ድምጽ በሰጡት አስተያየት ክስተቱ በግለሰቦች መካከል የተፈጠረ አለመግባባት እንጂ ሆን ተብሎ አቶ እስክንድርን ለማጥቃት ታስቦ የተደረገ አይደለም ነው ያሉት። ኬኔዲ አባተ።
በእስር ላይ የሚገኙት የባልደራስ ለእውነተኛ ዴሞክራሲ ፓርቲ ሊቀመንበር አቶ እስክንድር ነጋ በተከሰሱበት የሽብር ወንጀል ክስ ላይ አቃቤ ሕግ ትናንት ጥቅምት 10 ምስክር ማሰማት የጀመረ ሲሆን ዛሬ ለሁለተኛ ቀን በሚቀጥለው ምስክሮችን የመስማት ችሎት ላይ አቶ እስክንድር አልተገኙም። ምክንያቱ ደግሞ ተፈጽሞባቸዋል በተባለው ድብደባ ምክንያት መሆኑን በእስር ላይ የሚገኙ ሌላ የባልደራስ ፓርቲ አመራርን ሪፖርት ዋቢ አድርገው የፓርቲው የህዝብ ግንኙነት ኃላፊ ዶክተር በቃሉ አጥናፉ ለቪኦኤ ገልጸዋል።
ዛሬ እስክንድር ችሎት አልተገኘም። ያልተገኘበትን ምክንያት ስልጣኔው ቸኮል እስክንድር ጋር ለመሳሰር ደረሰ አመራር ለችሎቱ ሪፖርት እንዳደረገው እንዳቀረበው አንድ እስረኛ ገብቶ ከእነሱ ጋር ያልነበረ እስረኛ እስክንድርን ደብድቦትኝ ግንባሩ ላይ እና እግሩ ላይ ቆስሏል እና በዚህ ምክንያት እንዳልቀረበ ለችሎቱ ሪፖርት አድርጓል። ስታየው
አቶ እስክንድር ነጋን ጨምሮ ከእርሳቸው ጋር ከስቴ ከመሰረተባቸው ሌሎች ከፍተኛ የባልደራስ ፓርቲ አመራሮች ጠበቃ ሄኖክ አክሊሉም ድርጊቱ መፈጸሙን ስለማረጋገጣቸው ገልጸው ዛሬ አቶ እስክንድርን በአካል ሊያገኙዋቸው ቅሊንጦ ማረሚያ ቤት ቢሄዱም ሊያገኙዋቸው ግን እንዳልቻሉ ምክንያቱን ጠቅሰው ተናግረዋል።
አቶ እስክንድርን ለማግኘት ቅሊንጦ ማረሚያ ቤት ዛሬ ከሰዓት ጊዜ ነበር። ነገር ግን አቶ እስክንድር ከደረሰባቸው ጉዳት አንፃር ወጥተው ለማናገር አልቻሉ። ይህንን ምላሽ አቶ ስልጣየው ነግረውኝ ጠበቆች ሄደን ነበር አላገኘናቸው።
ዛሬ ጠዋት ይቀጥል ለነበረው ምስክር የማሰማት ሂደት ችሎት ከማቅናታቸው አስቀድሞ አቶ እስክንድር ስፖርት ለመስራት በወጡበት ድብደባው እንደተፈጸመባቸውና ድብደባ ፈጽመውባቸዋል ያሏቸው ግለሰቦች ከዚህ ቀደምም ያሰጓቸው ስለነበር ወደ ሌላ ማረሚያ ቤት ከተወሰዱ በኋላ በድጋሚ ወደ ቅሊንጦ የተመለሱ መሆናቸውንም ጠበቃቸው አብራርተዋል።
አቶ እስክንድር ወደ ስፖርት እንቅስቃሴ ሊሄዱ ሲሉ እዛ ታሳሪ የሆነ አንድ ግለሰብና የሱ ጓደኛ የሆነ ያለምንም ንግግር ያለምንም እንትን መጣው አቶ እስክንድርን እንደደበደባቸውና በዛ ምክንያት አቶ እስክንድር ጉዳት እንደደረሰባቸው በተለይም ደግሞ ከቀኝ አይናቸው ቀንደባቸው ከፍ ብሎ ጉዳት እየደረሰባቸው መሆኑን ከሰምታየው አንደበት ለማረጋገጥ ይችላል። ጉልበታቸው ላይ የመቀጥቀጥ አደጋ እንደደረሰባቸውና በማረሚያ ቤቱ ክፍላቸው ውስጥ እንደሚገኙ ነው ማረጋገጥ የቻልኩትኝ። እኔ አሁን የደበደባቸው ግለሰቦች ሁለት ግለሰቦች ናቸው። ይህ ግለሰቦች ከዚህ በፊት ማረሚያ ቤት ጉዳት ያደረሱባቸው እንደሆነ ስለደረሱበት ለማረሚያ ቤቱ ነግረው ማረሚያ ቤቱ ከቅሊንጦ ማረሚያ ቤት ወደ ቃሊቲ ማረሚያ ቤት የተወሰዱ ናቸው። አሁን እንደገና ትናንትና ነው ተወስደው ከነበሩበት የቃሊቲ ማረሚያ ቤት እንደገና መጥተው ሌላ ዞንም አይደለም እናቶ እስክንድር ነጋ ዞን ውስጥ እንዲገቡ የተደረገውና በጣም የሚታወቁ በዛ እስር ቤት ውስጥ አቶ እስክንድር እና አቶ ስንታየው ማጥቃት የሚፈልጉ ግለሰቦች ናቸው እነዚህ ሰዎች።
የኢትዮጵያ መንግስት የኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ስለ ጉዳዩ ለቪኦኤ በሰጡት አስተያየት ክስተቱ በግለሰቦች መካከል የተፈጠረ አለመግባባት እንጂ ሆን ተብሎ አቶ እስክንድርን ለማጥቃት ታስቦ የተደረገ እንዳልሆነ ነው የገለጹት።
እኛ ባጣራነው መረጃ መሰረት ተፈጠረ የተባለው የግለሰቦች ደበደበ የተባለው ሰውዬ እና በአቶ እስክንድር መካከል የእርስ በርስ አለመግባባት ነው እንጂ ከሌላ ከሆነ የተደራጀ ወይ ከሆን ተብሎ እሱን ለማጥቃት በሚል የተደረገ አይደለም እና ምንም ግንኙነት የለውም። የበለጠ ደግሞ ከፍትህ ሚኒስቴር ማጣራት ይቻላል። ስለዚህ በማህበራዊ ሚዲያው የሆነ አቶ እስክንድር ላይ ተጽዕኖ ለመፍጠር ተደርጎ ነው እንደ ወዘተ ወዘተ የሚባለው ውሸት ነው። ድብድብም አልተፈጠረም። ወዛት ማተር
የባልደራስ ፓርቲ ህዝብ ግንኙነት ኃላፊ ዶክተር በቃሉ አጥናፉ መንግስት በእስር ላይ የሚገኙ የፓርቲውን አመራሮች ደህንነት ሊጠብቅ እንደሚገባ መልክተዋል።
ማረሚያ ቤቱ ኃላፊ የተናገረው ከነሱ ጋር ያልነበረ እስረኛ ገብቶ እንደደበደበ ነው የተናገረ። ወይኔ እነሱ ክፍተት ነው የሚሆነው ወይ እስር ቤቱ ክፍተት ነው የሚሆነው። እሱ ተጠያቂ የሚሆነው መንግስት ላይ ለሚደርስበት ማናቸውም አይነት ጉዳት ተጠያቂ የሚሆነው መንግስት ነው። ምክንያቱም አንድ በህግ ጥላ ስር ያለ እስረኛ ደህንነት ሙሉ መብቱ ይጠበቅለት፣ ሰብአዊ መብቱ ይጠበቅለት ይገባል።
ዛሬ ይውል የነበረውን ችሎት ለመከታተል ገብተው የነበሩ የአቶ እስክንድርን ቤተሰቦች ጨምሮ ከ40 በላይ ግለሰቦች አቶ እስክንድር ስለመደብደባቸው ሪፖርት በቀረበበት ወቅት በችሎቱ ፊት ማልቀሳቸውን ተከትሎ ከችሎቱ እንዲወጡ ከተደረገ በኋላ ፖሊስ በቁጥጥር ስር እንዳዋላቸውና እስከ ምሽት ድረስ እንዳልተለቀቁም ጠበቃ ሄኖክ አክሊሉ እንዲሁም የባልደራስ ፓርቲ ህዝብ ግንኙነት ኃላፊው ዶክተር በቃሉ ለቪኦኤ ገልጸዋል። አቃቤ ህግ እስክንድር ነጋ፣ ስንታየው ቸኮልና ቀለብ ሲዩምን ጨምሮ በአምስት ተከሳሾች ላይ የአርቲስት አጫሉን ሞት ተከትሎ በአዲስ አበባ ከተማ ብሔርና ሃይማኖትን መሰረት ያደረገ ግጭት በመቀስቀስ ወንጀል ክስ መመስረቱ እንዲሁም በእስክንድር ነጋ ላይ ደግሞ ተጨማሪ የሽብር ወንጀልን ለመፈጸም በመዘጋጀትም ክስ ማቅረቡ ይታወሳል። በአቶ እስክንድር ላይ ተፈጽመዋል የተባለውን ድብደባ በተመለከተ የፍትህ ሚኒስቴርን ምላሽ ለማካተት ያደረግነው ጥረት ለጊዜው አልተሳካም። የሚኒስቴሩን ምላሽ እንዳገኘን በጉዳዩ ላይ የምንመለስ ይሆናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ክብራትና ኮራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ ሁለተኛው አጋማሽ ክፍለ ጊዜ ዘልቀናል። ቀዳሚውም ወደ ደቡብ ኢትዮጵያ ወስደናል። ከፓርቲዎች ሪዮት ዓለምና ፖሊሲ ይልቅ ሀገራዊና ብሔራዊ ጥቅም መቅደም አለበት ሲሉ በአዲሱ መንግስት ኃላፊነት የተሰጣቸው የተፎካካሪ ፓርቲዎች አባላት ተናገሩ። ለተፎካካሪ ፓርቲዎች ኃላፊነት መስጠት የእውነተኛ መድብለ ፓርቲ ጅማሮ ማሳያ ነው ያሉት ደግሞ በሐዋሳ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህሩ አወላሊ የመጨረሻው ግቡ የስልጣን ክፍፍል አይደለም ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ የተቃዋሚ ፓርቲ አባላት በመንግስት ካቢኔት መካተታቸውን አስመልክቶ ያሰናዳውን ዘገባ ለዛሬው በዲሞክራሲ ተግባር ዝግጅት እንደሚከተለው አስናጥቷል።
የደቡብ ክልል ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ ሆነው የተሾሙት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ አባል ዶክተር ኦንጋዮ ወዳም መንግስት አዲስ ባቋቋማቸው አዲስ አበባ ውስጥና በመንግስት ኃላፊነቶች ላይ መሾሙን በቀና ተግባርነት ተመልክቶታል።
ያሳብ ልዩነትን ያቻቻልን አቅም ያላቸው ሰዎችን ወደ ኃላፊነት ካመጣን በስልጣን ደረጃ ብቻ ሳይሆን በመንግስት መዋቅር ውስጥ የኃላፊነት ባልሆኑ ቦታዎች ውስጥም በመተማመን አገራችን ወደፊት ማራመድ የምንችለው በእንደዚህ አይነት መልኩ ስለሆነ ድሮ የተለመደው አንድ ፓርቲ አንድ ሲስተም መንግስትና ፓርቲ የማይለይበትን ስርዓት እያከተመ ያለ ይመስላልና ይሄ ደግሞ በራሱ ሁሉም ዜጋ በአገራችን እድገት ላይ አሻራውን ያሳርፋል የሚል እምነት አለኝ እኔ።
አሰራሩ እስከ ቀበሌ መዋቅር እንዲቀጥል መክረዋል። ከሁሉም ነገር በፊት ደግሞ ያስተሳሰብ ለውጥ እንዲቀድም አሳስቧል።
አሰራራችንም ካስተካከልን ሁሉም እዚህ አገር ጉዳይ ያገባኛል ወድምለው ይመጣና አንዱ ባይተዋር ሳይሆን ሁሉም አቀፍ የሆነ አካሄድ መሄድ እንችላለን። ያ ደግሞ ልማት ጉዳይ ላይ የጎላ ጥቅም ይኖረዋል ሁሉም ስለሚሳተፍ ማለት ነው። የፖለቲካ አሰራራችን ማሳሰባችን ወሰለጠ ይሆናል እየተከባበርን ሌላው ነገም ሐላፊ ሊሆን እንደምችል ይሰራል ማለት ነው። ሌላው ደግሞ የሴኩሪቲ ጉዳይን ብትወስድ ሁሉም የጋራ ያደርጋል ምክንያቱም ላንዱ አተውም እሱ ብቻ ሳይሆን ለሩስ አገራው ጉዳዮችንም የጋራ ታታረጋለህ ማለት ነው። እና ጥቅሙ ባንድ ጉዳይ ብቻ ላይ የሚወሰን ሳይሆን በርካታ ጉዳዮች ላይ ስለምንጸባረቅ ጅማሮን በጣም ፍሽት እናረጋለን ለቻል ነገር መጣል ብየም አምናለሁ።
ስታቸውን ሐላፊነት እንዴት ተጠቅመው ብዙ ለውጦችን ለማምጣት ማከራቸው ተጠቅመዋል።
ወደ ሐላፊነት ስንመጣ የህዝብ ሐላፊነት ነው ተሸክመው ያ መንግስት ሐላፊነት ነው ተሸክመው እንጂ የፓርቲ ወይም የሆነ የግለሰብ ፍላጎት አይደለም። ስለዚህ ሌሎች ምናልባት በዚህ ደረጃ ወደ ሐላፊነት ያልመጡ ፓርቲዎችም ካሉ እየተጋገዝን እየተረዳዳን አገራችንን አሁን ካለችበት ችግር አላቀን ወደ ተሻለ ቁመና እንድትመጣ የማድረግ ሐላፊነት አለብን።
ከኢትዮጵያ ሶሻል ዲሞክራቲክ ፓርቲ የክልሉ መንግስት ልማት ድርጅቶች ተቆጣጣሪ ቢሮ ኃላፊ ሆነው የተሾሙት አቶ ሉምባ ደምሴ የሳቸውን ጨምሮ የሌሎች ተፎካካሪ ፓርቲዎች ወደ ሐላፊነት ደረጃ መምጣት የአዲስ ምዕራፍ ጅማሩ ነው ብሏል።
ስለ ድንበሮቻችን ጭምር ለመነጋገር በአጠቃላይ ስለ ነባራዊ ሁኔታ ለመነጋገር ጊዜ አይሰጥም። እንደ ተፎካካሪ ፓርቲ ማንባለም ተቃዋሚ ነው ጸረ ልማት እየተባለን ነው ብዙን ጊዜ አታክ የሚነደረገው። ከዚህ ተነስተ ይሄ ከለውጡ ማግስት የምንሰማቸው የለውጡ አማራር ኃይሎች ያሳለፉትን ነገር በደንብ ሲተነተኑና አሁን ካለው ነባራዊ ሁኔታ አጣምረው ከተፎካካሪ ፖለቲካ ፓርቲ ጋር እንሰራለን የጋራ ሀገር ነው ብለው ሲያውጁ ሲነጋገሩ በተግባር ይሄንን ሲያሳዩ ለኛ በጣም ገርሞናል። አንደኛ ምልክት አየን ተስፋ ሰጪ ምልክቶችን ነው ያየነው ቀድመን። ከዚያ በኋላ አሁን ደግሞ በዚህ በሶስት እና በሁለት አመት ተኩል በዚህ መካከል ላይ ተግባር አየን። ይሄ ደግሞ በጣም በሚገርም ሁኔታ መስፋት አለበት።
ሐላፊነት ተሰጣቸው አካላት የነሱ ምት ሰምቷቸው አገልግሏል የማዳን ስራ እንዲሰሩ በር ይከፍታልን ብሏል።
ምክንያቱም የውስጥም ችግር ነው ያለብን። ሉዓላውነታችንን ደፍጥጠው በሚፈልጉበት ሁኔታ ለመቀየር የተነሱ ኃይሎች አሉ ከውጪ ከሀገር ውስጥም ደግሞ እንደዚሁ የነዛም ተላላኪ ሆኖ ሰፊ ስራ እየሰራ ያለ ቡድን አለ። ያንንም ጭምር ምንጩን ጭምር ማድቀቅ ማጥፋት እንድነጥፍ ማድረግ መቻል አለብን።
ገዢው ፓርቲ የሚያስፈጽማቸው ፖሊሲዎች ከሶሻል ዲሞክራቲክ ፓርቲ ፖሊሲ ጋር የሚጣረስ ቢሆን ፓርቲያችሁ ምን ያደርጋል የተባለው አቶ ሉምባም
በምንችለው ህዝብን በሚጠቅመው ሀገርን በሚጠቅመው ኢኮኖሚን በሚያሳድግ ማህበራዊ ትስስራችንን ደግሞ ወደ ላቀ ደረጃ በሚያደርስ ጉዳይ ላይ ተስማምተን እንሰራለን።
የሐዋሳ ዩኒቨርሲቲ የፖለቲካል ሳይንስና የዓለም አቀፍ ግንኙነት መምህር አወላሊ ስልጣን ክፍፍልና አካታችነቱ ሀገሪቱ የእውነተኛ መድብለ ፓርቲ ስርዓት መጀመሯን የሚያመላክት ነው ሲሉ ተናግሯል።
የተለያዩ ሀሳቦች አካቶ ለሀገር ግንባታና ለዲሞክራሲ እድገት ማዋል
ሀገራችን ወደፊት ለምታረጋው የዲሞክራሲና የኢኮኖሚ እድገት ውስጥ ትልቅ አስተዋጽኦ ይኖራቸዋል። ምክንያቱም ቀደም ባለው የዲሞክራሲ ሂደታችን ውስጥ አንድ ፓርቲ ብቻ ከአንድ ፓርቲ የተገኘ ሐሳብ ብቻ የመጨረሻ ሐሳብ ተደርጎ ይወሰድ ነበር። ይሄ አግራችንም በዲሞክራሲም ሆነ በልማቱ ወዴትም ፈቀቅ አረጋት።
ምንም እንኳን ስልጣን ለተፈካካሪ ፓርቲዎች ጭምር መስጠቱ በአውንታውነት የሚመለከቱት ቢሆንም ግቡ ግን ይህ አይደለም ብሏል።
በተለያየ ፓርቲ ውስጥ የተለያየ ሐሳብ ያላቸው እንደዚሁም ጠንካራ ግለሰቦች ሊኖሩ ይችላሉ። እነዛ ጠንካራ ግለሰቦች የግድ ከአሸናፊ ፓርቲ ውስጥ ብቻ ላይገኙ ስለሚችሉ ከዛኛው ፓርቲ ከሱ ፓርቲ ውጭ አሁን አሸንፎ ስልጣን ካያዘው ኢፖካ ፓርቲ ውጭ መመልከቱ በጣም ጥንካሬ ነው።
የተለያየ የፖለቲካ ሪዮት ዓለም ባላቸው ፓርቲዎች መካከል ስልጣን ማካፈል ወይም ማካተት ያስገኛል ከሚባለው ጥቅሞች ባለፈ ስለሚያስከትለው መዘዝ የተጠየቁት ሐላፊነት ከተሰጣቸው ባለስልጣናት ውስጥ ዶክተር ኦንጋዮ ይህንን ተናግሯል።
ዛሬው ነገሮች አሉ። ለምሳሌ አሁን የሀገር ደህንነት ጉዳይ ለአንደኛው ወገን የሚተው አይደለም። ምናልባት በተሻለ መልኩ ሊሰራው ይችላል ብለ ታስቀምጣለህ። ስለዚህ የጋራ የሆኑ ጉዳዮችን በደንብ ለመለየት አሁን እንደዚህ አይነት አጋጣሚ እጅል ሰጣል ማለት ነው።
በአዋሳኝ ዩኒቨርሲቲ የዓለም አቀፍ ግንኙነትና የፖለቲካል ሳይንስ መምህሩ አወል አለም ሐሳባቸውን ገልጧል።
ዲሞክራሲ የሚገነባው በአንድ ወጥ ሐሳብ አይደለም። አሁንም ቀደም ብሎ በነበረው ስርዓት ውስጥ ፌደራል የሚመስል ግን አህዳዊ ዲሞክራቲክ የሚመስል ነገር ግን በአንድ ፓርቲ ብቻ የሚመራ መልቲ ፓርቲ የሚመስል ብዝሃ የመድበለ ፓርቲ የሚመስል ነገር ግን በአንድ ፓርቲ ብቻ የሚመራ ስርዓት አሳልፈናል። ያ ደግሞ ሀገራችንን ወደፊት ሻሻግራት አላየንም።
የኦሮሚያ፣ የአማራ፣ የደቡብና ሌሎች ክልሎች መንግስታቸውን መሰረቱ ሲሆን በመስከረም ወር የመጨረሻ ቀናት የኢትዮጵያ ፓርላማ የጠቅላይ ሚኒስትር አብይ አህመድን ጨምሮ የተለያዩ የተፎካካሪ ፖለቲካ ፓርቲዎችን አመራር ያካተተ የካቢኔያቸውን ሹመት አጽድቆላቸዋል። የፖለቲካ ተንታኞች መንግስት የወሰደውን እርምጃ በአካታችነት አወድሰውታል። ሹመት የተሰጣቸውም የተፎካካሪ የፖለቲካ ፓርቲዎች የመንግስት ባለስልጣናትም ስራቸውን ጀምረዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ሳምንታዊው ባህልና ማህበረሰብ ከ60 ዓመታት በላይ ኢትዮጵያውያን የሙዚቃ አፍቃሪዎችን በተሰጦ ላገለገለው አንጋፋው ድምጻዊ ማህሙድ አህሙድ ክብር የተሰናዳ መርሃ ግብር ሰሞኑን በዚህ በዩናይትድ ስቴትስ ተካሂዷል። የማህሙድ አህሙድ የሙያ አጋሮች፣ አድናቂዎች የታደሙበትን ይህን ዝግጅት የተከታተለው ሀብታሙ ስዩም ተከታዩን ለምሽቱ ባህልና ማህበረሰብ እንዲህ አቀናብሯል።
በኢትዮጵያ የሙዚቃ ታሪክ ውስጥ ከግማሽ ክፍለ ዘመን በላይ በገናናነት ቆይቷል። ዛሬም በመድረክ ላይ ልዩ መስህቡና እርጅና ባልረድተው ድምፁ የተመለካሽ በረከት መሆኑን ቀጥሏል። ማህሙድ አህመድ መመሰጋገን መከባበር በሕይወት እያለ በአይነ ሥጋ እየተያዩ ቢሆን ይሻላል ያሉ ወዳጆቹ ከሰሞኑ ልዩ መርሃ ግብር አዘጋጅተው ነበረ። አስተባባሪው ድርጅት አፈኪን ይባላል።
ክብር ለሚሰጥ የሚገባው ክብር የምንሰጥበት ጊዜ ላይ ነንና ጋሽ ማህሙድ እንኳን ደስ ያለ፣ እንኳን ለዚህ በቃ። ይህንን ያህል ዓመት የህዝብ ፍቅርን ገዝፎ ነግሶ መቆየት መታደል ነውና እንኳን ደስ አለ።
ሁለት ማይክሮፎን አንደኛው መናገሪያ አንደኛው ዝም።
በዚህ ዝግጅት ላይ የማህሙድ የስኬት ዘመናት የወዳጅና የባልደረቦቹ ምስክርነት የተካተተበት አጭር ዘጋቢ ፊልም ታይቷል። እውቅ የሙዚቃው ዘርፍ ባለሙያዎችን ጨምሮ በርከት ያሉ እንግዶችና አድናቂዎች በተገኙበት በዚህ ዝግጅት ላይ ካገኘናቸው የኢትዮጵያ የሙዚቃ ዘርፍ ገናናዎች መካከል አንዱ ፀሐዬ ዮሐንስ ነው። ፀሐዬ ማህሙድን እንዲህ ገልጸዋል።
ማህሙድ ለኢትዮጵያ ሙዚቃ ያደረገው አሻራ በዚች ትንሽ ደቂቃ ውስጥ የሚገለጽ አይደለም። ማህሙድ ማለት በኢትዮጵያ ኪነ ጥበብ ውስጥ አንድ መጽሐፍ ማለት ነው። እነሱ የነሱ መኖር ነው እኛን ዛሬ ለዚህ አበቃል። ማህሙድ ከምንም በላይ ለሙያው ያለው ነገር በጣም ከሚገባው በላይ ማንም ከማን መግለጽ አስቸጋሪ ነው። ለሙያው ትልቅ ፍቅር አለው። ብዙ ማለት ይችላል ህዝብ ላይ። በዚህ ላይ ደግሞ ሙያተኛነት ብቻ አይደለም፣ ጸባዩም ራሱ የማህሙድ ጸባዩ በቃ መሬት የሆነ ሰው ነው። ለማንም ሰው እጅ ነስተው የኖረ 60 አመት ያገለገለ የኪነ ጥበብ ሰው ነው ማህሙድና ለዚህ ቀን እሱን ለማክበር በመገኘቴ በጣም ነው ደስተኛ ነኝ። አዘጋጆቹም ይልመድባችሁ ይላለሁ። እንደዚህ ሳናመሰግናቸው ሳናጨበጭብላቸው ቆመን ከፍ ብለን የሰሩት ነገር ምስጋና ሳናቀርብላቸው ያለፉ ብዙ አርቲስቶች አሉና ይሄ ትልቅ ነገር ነው።
ድምጻዊ ብርሃኑ ተዘራ በበኩሉ በሙዚቃው ዘርፍ ተተኪ ባለሙያዎች እንዲፈልቁ አንጋፋው ማህሙድ አህመድ የነበረውን መልካም ተጽኖ አውስቷል።
ጋሼ በህይወት ዘመኑ ለሙዚቃ ያበረከተውን ነገር ተናግሬ አልጨርሰውም። ብዙ አመት 60 አመት በሙዚቃ ውስጥ መኖር ማለት ቀላል አይደለም። በእድሜ መኖር እንኳን በራሱ ትልቅ ነገር ነው። እንኳን በሙዚቃ ህይወት ውስጥ በ60 አመት ውስጥ ደግሞ ለኢትዮጵያ ብዙ ሙዚቃዎችን አበርክቷል። በጣም እንዲህም ሆኖ ደግሞ ጸባይ ሸጋ ነው። ከሁሉም ሰጋር ምግባባ ነው። በሥራው በጣም ጠንካራ ነው። ለኛ ደግሞ ለስካውኑ ትውልድ ድረስ ከነሱ ብዙ ትምህርት የሥራ ዲሲፕሊን ከነሱ ጠንካራነት በግጥምም በዜማም እነሱ በጣም ጠንካራ ሥራ ሰርተው ስካውኑ ድረስ እንዲደመጥ ሆነዋልና የነሱ ብዙ ነገሮችን ወደኛም ተጥቷልና ጋሼ ደግሞ የተዘታው ንጉስ ተብሎ የተሰጠው ከሥራው ጉልበት ነውና ብዙ ጋሽ ማሙድ ለኛ ብዙ በረከቶችን ሰጥቶናል። ዛሬ ደግሞ ለዚህ ቀን በመድረሱ እግዚአብሔር የተመሰገነ ነው። በጣም ደስ ብሎናል።
ብርሃኑ የምስጋና መርሃ ግብሩን ያዘጋጁትንም መልካም አድርጋቸዋል ብሏል።
አዘጋጆቹንም ይህንን ነገር በማድረጋቸው አፈኪን በጣም ይመሰገናሉ። በህይወት እያለ እንዲህ አይነት የተከበረ ቀን በማድረጋቸው እግዚአብሔር ያክብርልን። እኛ ሁላችንም እንደተከበርን ነው የምንቆጥረው። ትክክል ነው።
ፋሲል ደሞዝ በተለይ በባህላዊ የሙዚቃ ስራዎች የሚታወቅ ሌላኛው ስመ መልካም የሙዚቃ ሰው ነው። የሱን ሐሳብ ደግሞ እንስማ።
በዚህ እድሜው ራሱ እንደው ዛሬ እንኳን ሲዘፍን አይታችሁታል። በዚህ እድሜው እንደዚህ መስፈን በጣም እጅግ የሚያኮራና ይበል የሚያሰኝ ነው። እድሜ ይስጠው። አሁንም ጋሽ መሐመድ ደሞዝ በጣም ከፍ ያድርገው። ለኛ በሶስት ዘመን ይበለው ከክቡር ዘበኛ ጀምሮ እየመጣ ያለበት ሁኔታ ጋሽ መሐሙድ በፍቅር ዘፈኑ በሀገር ወዳድነቱ በሁሉ ነገር ገልጬ እንደው በዚህ ቋንቋ ገልጬ አልጨርሰውም እና በጣም ደስ የሚያሰኝ ይበል የሚያሰኝ ነው። እጅግ ደስ ብሎኛል።
በዚህ ዝግጅት ላይ ለአመታት በመሐሙድ አህመድ ሙዚቃ ህይወታቸውን ያደመቁ መንፈሳቸውን ያስደሰቱ አድናቂዎቹን አግኝቻለሁ። ለምን የተወሰኑትን አስተያየት አንሰማም?
እኔ ተብለበላችሁ ይባላለሁ።
ዘካሪያስ መኮንን
እኔ እንግዲህ ከማቀው ጀምሮ እድሜ ደርሶ ዘፈን መስማት ጀምሮ መሐሙድ አህመድ በቃ የመጀመሪያው እስካሁን ድረስ ያለ ዘፋኝ ለኔ በእድሜ ትልቅ ነው። ከኔ ከነበርኩበት ግን ከጀመርኩ ጀምሮ በጣም እስካሁን አድናቂ ነኝ። ምንም ዘፋኝ የሚወዳደሩ የለም ብዬ ቆሜ ከራከራለሁ።
በሙዚቃው አድገናል፣ አገርን አንድ አድርጓል፣ አፋጥሯል እና መሐሙድ ትልቅ ቦታ አለው በሙዚቃው ዓለም እና በየግል የፍቅር ዓለማችን፣ በትዳር ዓለማችን፣ በሕይወታችን ውስጥ ትልቅ ውለታ ውሎልን።
ስሜ ጤናዳም ይልማ እባላለሁ። ጤናዳም ገበያ ወይ ጤናዳም ይልማ ሽበሽ እባላለሁ። መሐሙድ ማለት ለእኔ ወንድሜ፣ ዘመዴ፣ ቤተሰቤ ምን እንደዚህ የምልህ ነገር የለም እና የዛሬ 6 አመት ነው የሚያገባሁት። በሌት እድሜ ላይ ነው ያገባሁት። ግን ከልጅነት እስከ እውቀት ያለውን ዘፈኑን በሙሉ የዘፈነልኝ ወንድሜ፣ በገንዘብ አይደለም በነፃ ምንም የማረስ እድሜ ልኬን እድሜ የማረስነውን ነገር ያደረገልኝ ወንድሜ ነው። ስንቱን አሳለፍኩት፣ ስንቱን አሰብኩት ወዳየራት አኔ በዝዳና አኔ
ምሽቱ የተደመደመው አንጋፋው ድምጻዊ ማህሙድ አህመድ ለታዳሚዎቹ ባቀረባቸው የሙዚቃ ስራዎቹ ነበር። በነገራችን ላይ ማህሙድ 80ኛ አመቱን ደፍኗል። የመድረክ ብቃቱ ላይ ግን የመንፈስ ወጣትነት በአመታት እንደማይወይብ እድሜ ቁጥር እንጂ ሌላ አይደለም ሲሉ ለሚሟገቱ ማስረጃ የሚሆን ይመስላል። አጣሙ ሲዩም ዋሽንግተን ዲሲ።
ሀብታሙ ስዩምን አመሰግናለሁ። አንጋፋውን ድምጻዊ ማህሙድ አህመድንም እንኳን ደስ ያለ ለዚህ ስለበቃ ማለት ፈልጋለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ከምሽቱ የመጨረሻ ቅንብር ላይ ደርሰናል። ተፈጥሮና አካባቢ። የአየር ንብረት ለውጥና የተፈጥሮ ሀብት መመናመን በኢትዮጵያ የመካከለኛው ስምጥ ሸለቆ ባስከተለው ከፍተኛ የዝናብ እጥረትና የአካባቢ ሙቀት መጨመር ሳቢያ ምርት በመቀነሱ የምግብ ተረጂዎች ቁጥር በከፍተኛ ሁኔታ እየጨመረ መሆኑን፣ በድርቅ ምክንያት ምስራቅ ሸዋ በሚገኘው አዳሚ ቱሉ ወረዳ ብቻ በአንድ አመት ውስጥ ከ9000 በላይ ከብቶቻቸው መሞታቸውን የኢትዮጵያ የስነ ህዝብ ጤናና አካባቢ ጥበቃ ወይም በእንግሊዘኛው ምህጻረ ቃል PHE ኢትዮጵያ በመባል የሚታወቀው ጥምረት አስተዋወቀ። የጥምረቱ መካከለኛ ስምጥ ሸለቆ ፕሮጀክት አስተባባሪ አቶ አበባየው ካሳይ ለአሜሪካ ድምጽ እንደተናገሩት ከዚህ በፊት የማይታወቁ የአዝርት በሽታዎች በመዛመታቸው ገበሬው ጽረ ተህዋሲያን በመግዛት ከፍተኛ ወጪ ላይም እየተዳረገ ነው ብለዋል። ስመኝሽ የቆየ አቶ አበባየውንና በአዳሚ ቱሉ የሚኖሩ ገበሬዎችን አነጋግራ ተከታዩን ለምሽቱ ዝግጅት አሰናድታለች።
የ68 አመቱ አቶ ኒኔ ሆርሲሳ በምስራቅ ሸዋ አዳሚ ቱሉ ወረዳ ተወልደው ያደጉ ገበሬ ናቸው። በልጅነታቸው የነበረውን አካባቢ ሲያስታውሱም በጥቅጥቅ ደን የተሸፈነና ልዩ የተፈጥሮ ውበት የተላበሰ ከመሆኑ በላይ ዝናብ እንደ ልብ ይጥል ነበር ይላሉ።
ድሮ በጣም ግሪን ኤሪያ ነበር። በጣም ክረምትም ሙሉ በሙሉ ነበር። እዚህ ህዝብ እንኳን ያውቃል ዝናብ አላቆረት ብሎ ሽማግሌዎች ወደ አንድ አካባቢ ላኪ ሄዱና ዝናቡን ከኛ ላይ ቀንሱ ብሎ ሄዱ ያመለከቱበት ጊዜ እስከዛሬ ድረስ ስግደኛል። የበጋ ወራት ትንሽ ናት። ቢያንስ 5 ወይም ደግሞ 4 አካባቢ ማነው የበጋ ወራት ሰዎች ጤና ደግሞ ሰላምና ጤና ዱሮ ሰው ታሟዋቂ።
ባለትዳርና የስድስት ልጆች አባት የሆኑት አቶ ኒኔ ያ በልጅነታቸው በደን ተሸፍኖ የሚያውቁት መንደራቸው ተራቅቶ ወደ በረሃማነት መቀየሩ ያሳዝናቸዋል። በተለይ ደግሞ ዝናብ እንደቀድሞ ባለመጣሉ የተለመደውን በቆሎ በቀላሉ እንዳይዘሩ ስላደረጋቸው ቤተሰባቸው ስጋት ላይ መውደቁን ያስረዳሉ።
አያንዲማ ይሄ አመቱን በሙሉ ይታል ያዘለም ገንድሮ በተለያየ ይታል ሁሉ ጊዜ እየቀነሰ ወደ መቀነስ እየተራመደ ነው። ደን የምታዩ ክረምት መቀነስ፣ የኑሮ ውድነት፣ የአካባቢ ደን ደስ የሚለው ነገሮች በሙሉ ተቀንሰዋል። አየሩ ራሱን በድሮ የቀዘቀዘ ጤነኛ አይደለም። እየቀነሰ ወደ መቀነስ የሚሄድ ይመስለኛል።
የአየር ንብረት ለውጥ እያስከተለ ያለው የዝናብ መቀነስና የአካባቢ ሙቀት መጨመር አቶ ኒኔ የሚኖሩበት አዳሚ ቱሉ ወረዳን ጨምሮ ምዕራብ አርሲን እንዲሁም የአዋሳን ዙሪያ የሚያካትተው መካከለኛው ስምጥ ሸለቆ ላይ ከፍተኛ ተጽዕኖ እያደረሰ ነው። በተለይ የዝናብ መቀነስ ዋና የአካባቢው የሰብል ምርት የሆነው በቆሎ እንደ ልብ እንዳይበቅል በማድረጉ ማህበረሰቡ በአጭር ጊዜ የሚደርሱና አነስተኛ ምርት ያላቸውን እህሎች እንዲዘራ እየተገደደ መሆኑን የኢትዮጵያ ስነ ህዝብ ጤናና አካባቢ ጥበቃ ወይም በምህጻረ ቃሉ PHE ኢትዮጵያ በመባል የሚታወቀው ጥምረት የመካከለኛው ስምጥ ሸለቆ ፕሮጀክት አስተባባሪ አቶ አበባየው ካሳይ ነግረውናል።
በፊት ቢያንስ በቆሎ ከ3-4 ወር ድረስ ያልተቆራረጠ ዝናብ ይፈልጋል። አሁን ደግሞ የዝናብ መጠኑ ስለቀነሰ በ2 ወር አካባቢ የሚደርሱ ነገር ግን ምርታማነታቸው አነስተኛ የሆኑ የበቆሎ ዘሮችን ነው አሁን ባለፈው አመትና ዘንድሮ የዘሩት። ስለዚህ ባጭር ጊዜ የሚደርሰውን ፈልገው ሳይሆን ተገደው እንዲዘሩ ሆኗል ማለት ነው። ሌላው ደግሞ መዝራት እንዳለ ሆኖ ወደ ሌላ ሰብል መቀየር፣ ለምሳሌ ቦሎቄ፣ ጤፍ እና የመሳሰሉት። ነገር ግን እነዚህ እህል አይነቶች የበቆሎን ያህል ምርት አይኖራቸውም። ስለዚህ ግብርና ተለያዩነት ወይም አግሮ ባይዳይቨርሲቲ የምንለው የሱም አይነት ይቀንሳል ማለት ነው።
ከምርት መቀነስ በተጨማሪ በመካከለኛው ስምጥ ሸለቆ ከዚህ በፊት ታይተው የማያውቁ የአዝርት በሽታዎች መብዛታቸውም ገበሬውን ለከፍተኛ ችግር እንደዳረገው አቶ አበባየው ያስረዳሉ።
በፊት የአካባቢ ላይ በመካከለኛው ስምጥ ሸለቆ ቆላማ አካባቢዎች ላይ የበቆሎ በሽታ ያን ላይ ታወቀም ይብን በቆሎ ላይ የተለያዩ ኬሚካሎችን አይረጩ። አሁን ግን የተለያዩ ታዋሲያና የተለያዩ በሽታዎች መምጣት ጀምረዋል ማለት ነው። ፈንገሶች፣ ዋግና የመሳሰሉት። ከዚህ ጋር ተያይዞ አሳደሩ የተለያዩ ፔስቲሳይዶችን ወይም ጸረ ተዋሲያንን ይረጫል። ጸረ ተዋሲያን ደግሞ ጊዜ ዋጋቸው ከፍ ያለ ነው። ስለዚህ ለምርት ግብአት የሚያወጣው ወጪ ከበፊቱ በብዙ እጅ ጨምሯል። ይህን ስልሽ ሰው በጣም ትንሽ አድርጎ ሊያስበው ይችላል። ሶስቴ አራቴ ራሱ የሚረጭበት ሁኔታ አለ። ስለዚህ ሰፋ ያለ መሬት ያለው አርሶ አደር ለግብአት ወይም ለእነዚህ ጸረ አረምና ጸረ ተዋሲያን ምን ያህል ወጪ ሊያወጣ እንደሚችል ያው መገመት ይቻላል። ምርቱም ቀንሶ ግን ለእነዚህ በሽታዎችና ጸረ ተዋሲያን የሚያወጣው ኮስት ሲጨምር ዞሮ ዞሮ ኔት ኢንካሙ የመቀነስ ሁኔታ አለ ማለት ነው።
አቶ ኒኔ እንደሚሉት ለጸረ ተዋሲያን ከሚወጣው ወጪ በተጨማሪ የአፈር መሸርሸር ከጊዜ ወደ ጊዜ መሬቱን ለምነት እያሳጣው በመምጣቱ ገበሬው ማዳበሪያ ለመጠቀም ተገዷል።
ድሮ ማዳበሪያ ማልፈልግም ክረምት ባሱ ያሳድጋል መሬቱ። የድሮ አፈርና የአሁኑ አፈር የተለያየ። የድሮ አፈር በጣም ሚኒራል እንትን ያለው ነው። የአሁኑ ግን በአመት በመዳበሪያ ተቀስቶ ወይም ደግሞ ዝናብ አቶ ተቃጥሎ አፈሩ ራሱ ተቀይሯል እና ምርት እንደ ድሮ አይደለም እና በግድ እያወጡ ነው በመዳበሪያ። ካለበለዚያ ግን ምንም አይገኝም።
የአየር ንብረት ለውጥ ባስከተለው የዝናብ እጥረት ምክንያት በአዳሚ ቱሉ ወረዳ ብቻ በ2013 ዓ.ም በ3700 ሄክታር መሬት ላይ ተዘርቶ የነበረ እህል ሳይበቅል ቀርቷል። ከ13800 ሄክታር በላይ የሚሆን መሬትም ሳይዘራበት ቀርቷል። በዚህ ምክንያት በአካባቢው ድርቅ እየተባባሰ ሄዶ በአንድ ዓመት ውስጥ 9046 ከብቶች ሞተዋል። ከዓመት በፊት በ7 ቀበሌዎች ውስጥ ይረዱ የነበሩ 13590 ሰዎች ቁጥርም ወደ 20 ቀበሌዎች አድጎ አሁን 54010 ሰዎች እርዳታ ጠባቂ ሆነዋል። አቶ ኒኔም በሚኖሩበት ሀገር ከብቶች የሚበሉት አጥተው ሲሞቱ ማየት እጅግ ያሳዝናቸዋል።
ድሮ እንስሳት በቂ ሳር ያገኛሉ። እንስሳ ከሚሉበት ሰፊ መሬት አለ። ይህ እንደገና ሁሉ የሚባል ከግራር ላይ የሚወርቁ ፍራፍሬዎች አሉ። ከእንጨቶች ላይ ከብቶች ስር ይበላሉ። በአሁኑ ጊዜ እንጨቶች ቀርቀፋም ሆነ አጆ ደጆፊ የሚሰጡትን ዘሮች ከላይ ከራክሶ ከብት የሚበላ አንድም ነገር ወደ መሬት ጠብ የሚል ነገር የለም። ከብቶች የሚበሉት የለም። በአሁኑ ጊዜ ከብቶች ሲታሉ በጣም የሚያሳዝን ነው። ከብት ጠግቦ አይገባም። አንደኛ መሬት የለም ሄዶ የሚበላበት። ከብቶች በራብ እያለቁ የሚበሉት ነገር የለም።
የአየር ንብረት ለውጡ ያስከተለው የምርት ማነስ ከሌሎች ሀገራዊ ሁኔታዎች ጋር ተደማምሮ በአካባቢው ማህበረሰብ ውስጥ ያደረሰውን የዋጋ ግሽበትም አቶ አበባየው እንዲህ ይገልጹታል።
አንደኛ በአካባቢው በዋነኛነት የሚመረተው እንግዲህ ቀደም ብዬ እንደተናገርኩት በቆሎ ነበረ። ባለፈው አመት የበቆሎ ዋጋ ከነበረው ዘንድሮ በኦልሞስት ወደ እጥፍ የሚባል አካባቢ ጨምሯል። ባለፈው አመት ማክሲመም ወደ 1000 ብር ነው በኩንታል አካባቢ። አሁን ምናልባት በዘንድሮ አመት በተለይ የበቆሎ ምርት እዚህ አካባቢ ከመጥፋቱና ከመቀነሱ ጋር በተያያዘ ከ2000 እስከ 2500 አካባቢ በኩንታል ደርሷል።
የዝዋይ፣ ላንጋኖ፣ አብያታና ሻላ ሀይቆችን እንዲሁም በርካታ የዱር እንስሳትና እጽዋትን ጨምሮ ከፍተኛ የብዝሃ ህይወት ክምችት ባለበት መካከለኛው ስምጥ ሸለቆ የህዝብ ብዛት ቁጥር መጨመርና ያንን ተከትሎ የሚመጡ የእርሻ መስፋፋቶች ምክንያት እየተራቆተ መሄዱ ለአየር ንብረት ለውጡ ከፍተኛ አስተዋጽኦ ቢያደርግም አቶ አበባየው ባለም አቀፍ ደረጃ የካርበን ዳይኦክሳይድ ልቀት እያስከተለ ያለው የከባቢ ሙቀት መጨመርም የራሱ አስተዋጽኦ አለው ይላሉ።
ዓለም አቀፍ ደረጃ ያሉ የተለያዩ ግሎባል ዋርሚንግ ወይም ለዓለም ሙቀት አስተዋጽኦ የሚያደርጉ ለአየር ንብረት ለውጥ የሚያደርጉ ተጽዕኖዎች አስተዋጽኦ ያደርጋሉ። ማገራት አፍተረጃ የተለያየ ቦታው የሚደረጉ እንደዚህ ተፈጥሯት መናመን ለዚህ ማካባቢ አስተዋጽኦ ያደርጋሉ። እዚህ ማካባቢ ያለው ሁኔታ ለዚህ አካባቢ አስተዋጽኦ ያደርጋል።
አቶ አበባዮ ያየር ንብረት ለውጥ በመካከለኛው ስምጥ ሸለቆም ሆነ በቀሪው የኢትዮጵያ አካባቢዎች እያደረሰ ያለውን ተጽዕኖ ለመከላከል ያየር ንብረት ለውጥ አይበገሬ የሆነ ማህበረሰብ መፍጠር እንደሚያስፈልግ ያሰምሩበታል። የቀሩ የተፈጥሮ ሀብቶችን ለመጠበቅና የተራቆቱትን መልሶ ለማልማትም መንግስታዊ ያልሆኑ ድርጅቶች እንዲሁም ማህበረሰቡ በተፈጥሮ ሀብት ጥበቃ ስራ ላይ ማተኮር እንዳለባቸው መክረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አመሰግናለሁ ስመኝሽ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ለዕለተ ሐሙስ ምሽት ያዘጋጀውን እዚህ ላይ አበቃ። ነገ ምሽት በሶስት ሰዓት ላይ መልሰን እንገናኛለን። ክብራትና ክብራን አድማጮችና ተመልካቾቻችን አስተናጋጃችሁ አሉላ ከበደ፣ አቀናባሪያችን ብርሃን ኃይሉ፣ ሚሻ ዱብንስኪ ነበር የቴክኒክ መሐንዲሱ። በዚህ ተሰናበትን። ነገ እንገናኝ። ደህና እደሩ።